የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። ለዛሬ ምሽት የመረጥናቸውን ዝግጅቶች ይዘን አብረናችሁ እናመሻለን።
የቀደመውን ችግር በህግ ፍርአትና በእርቅ ከመሻገር ውጪ አማራጭ እንደሌለው ሰመጉ ገለጸ።
በአንጻሩ እየተደረጉ ያሉ ለውጡን ለመቀልበስና ለማደናቀፍ የሚመስሉ ህዝብን ከህዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል።
በባህር ዳር የሚገኙ የቤንሻንጉል ተፈናቃዮች ቅሬታ አቀረቡ።
መጠለያ ምግብ ህክምና አገልግሎት ተጠንን እንጠይቃለን።
በሙሉ ዘገባ እንመለስበታለን። የጨረር ህክምናን በተመለከተ ለተነሱት ችግሮች የባለሙያና የሚኒስቴር መስሪያ ቤቱን ምላሽ ይዘናል።
ወደ ድሬዳዋ ተጉዘን የወጣቶችን ስራ አጥነት እንቃኛለን።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካልማስ ተሻገሩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ ቀዳሚው ዘገባችን እንለፍ። የተጀመረውን የለውጥ ጉዞ ለማስቀጠል ያለፈውን ችግር በህግና ፍርሃት እና በእርቅ መሻገር አማራጭ የለውም ሲል ሰብአዊ መብቶች ጉባኤ አሳሰበ። መንግስት በግጭቶች ምክንያት የተፈናቀሉ ዜጎች አስፈላጊውን ሰብአዊ እርዳታ እንዲያቀርብና ወደ ቀድሞ ቀያቸው እንዲያጓጉዛቸው ጠይቋል። መለስካቸው አማሃ ዝርዝር አለው።
ሰብአዊ መብቶች ጉባኤ ዛሬ የዓለም የሰብአዊ መብቶች ቀንን 70ኛ ዓመት ሲያከብር ባሰራጨው ጋዜጣዊ መግለጫ ዋና ትኩረቱን የሰጠው በሀገሪቱ የሚታዩትን ሁለት ተቃራኒ ክስተቶች ነው። መግለጫው ይህ ዓለም አቀፍ በዓል በሚከበርበት ወቅት በኢትዮጵያ በአንድ በኩል የሰብአዊ መብትን ሁኔታ ለማሻሻልና ዴሞክራሲያዊ ስርዓትን ለመገንባት ከፍተኛ ጥረት እየተደረገ ባለበትና በሌላ በኩል ደግሞ ይህንን ጥረት በከፍተኛ ሁኔታ እየተገዳደሩ ባሉ መጠነ ሰፊ ችግሮች ውስጥ ትገኛለች ብለዋል። መግለጫው እነዚህን ሁለት የሀገሪቱን መልኮችም ዘርዘር አድርጎ ገልጿቸዋል። የሕግ የበላይነትን ለማስፈንና ዴሞክራሲን ለመትከል የሚደረገው ጥረት በጥልቀት እንዲቀጥል የሚያበረታታው ይህ መግለጫ የተጀመረው ለውጥ በአስተማማኝ ሁኔታ እንዲቀጥል አማራጭ የለውም ያለውን መንገድም ያመለክታል። የሰብአዊ መብቶች ጉባኤ ስራ አስፈጻሚ ኮሚቴ ሰብሳቢ አቶ አማሃ መኮንን ነበሩ መግለጫውን ያነበቡት።
በሀገራችን የሕግ የበላይነት ሰፍኖና ሰብአዊ መብቶች ተከብረው ወደፊት ለመሄድ ያስችለን ዘንድ ያለፈውን ችግራችንን በሕግ ስርዓትና በእርቅ አድተን ዛሬን ልንሻገርና የጀመርነውን የለውጥ ጉዞ ለማስቀጠል አማራጭ የሌለው ነው። በአንጻሩ እየተደረጉ ያሉ ለውጡን ለመቀልበስና ለማደናቀፍ የሚመስሉ ህዝብን ከህዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል። አገራዊ ማንነትን የሚፈታተኑ ግጭቶች የሀገራችንን መሰረት እንዳያናጉ መንግስት፣ ተፎካካሪ የፖለቲካ ፓርቲዎች፣ የመገናኛ ብዙሃንና ሲቪክ ተቋማት የዜጎችን አስተሳሰብ በመቅረጽ በኩል ትኩረት ሰጥተው መስራት ይጠበቅባቸዋል።
መግለጫው አክሎም በሀገሪቱ የተለያዩ ክፍሎች በሚከሰቱ ግጭቶች ምክንያት አያሌ ዜጎች ለዓመታት ከኖሩባቸው ቀዬዎቻቸው ተፈናቅለው በብዙ ችግር ተውጠው እንደሚኖሩ አመልክቷል። መንግስት በዚህ ረገድ ማድረግ አለበት ያለውንም ይፈጸም ዘንድ ጥሪ አቅርቧል።
በዚህ አጋጣሚ መንግስት በግጭቶች ምክንያት በተለያዩ አካባቢ ከቤት ንብረታቸው ተፈናቅለው በችግር ላይ ለሚገኙ ዜጎች አስፈላጊው የሰብአዊ እርዳታ እንዲደርሳቸው ወደ መኖሪያ ቀያቸው ተመልሰው ዳግም ኑሯቸውን እንዲያቋቁሙ ሁለንተናዊ ድጋፍ እንዲያደርግላቸውና በዘላቂነትም በዜጎች ላይ ከአንዱ ወደ ሌላው የአገሪቱ አካባቢ ለሚደርስ መፈናቀል አፋጣኝና የተሟላ ምላሽ መስጠት ይቻል ዘንድ መንግስት ዓለም አቀፍ መመሪያዎች እንዲተገብር አህጉር አቀፍ ስምምነቶችንም ማለትም የአፍሪካው የ2009 የካምፓላ ስምምነት እንዲያጸድቅ ሰመጉ አበክሮ ይጠይቃል።
የሰመጉ ስራ አስፈጻሚ ኮሚቴ ሊቀመንበር አቶ አማሃ መኮንን የዛሬውን የዓለም ሰብአዊ መብቶች ቀንን አከባበር በተመለከተ ድርጅቱ ያጋጠመውን ችግርና ያደረበትንም ቅሬታ ዕለቱን ለማክበር ለታደሙ እንግዶች እና ለአባላቱ ይፋ አድርገዋል። ሰመጉ በዓሉን ቀደም ሲል ያከብር ከነበረበት ወቅቱንና ሁኔታውን ተከትሎ በተለየ አኳኋን ለማክበር እቅድ ይዞ የነበረ ቢሆንም የአዲስ አበባ ከተማ የስብሰባና የሰላማዊ ሰልፍ ውቅና ሰጪ ክፍል ከአዳራሽ ውጭ የነበረውን ክንውን ውቅና ሊሰጥ ስላልፈለገ በቅዱ መሰረት እንዳልተካሄደ አስታውቀዋል። እንዲህ ያሉ ድርጊቶች ግን አንድምታቸው የሰፋ ነው ሲሉ አቶ አማሃ መኮንን ገልጸዋል።
ቅሬታ አለን። አሁን ብዙ ለውጥ እየተደረገ ያለበት ነው። ድርጅታችንም ይሄን ለውጥ በይፋ ደግፎ መግለጫ ሰጥቷል። ነገር ግን ሌሎች ከምናያቸው መደነቃቀፎች በተጨማሪ እንዲህ አይነትም ነገር ስላለ በዚህ በኩል መንግስት በተለይ መብትን ከመተግበር አንጻር የሚመለከታቸው መንግስታዊ መስሪያ ቤቶች አካባቢ ያለውን ሁኔታ እንዲፈትሽ እንጠይቃለን።
በበዓሉ አከባበር ላይ የተገኙ ጋዜጠኞች የተለያዩ ጥያቄዎች አንስተው የስራ አስፈጻሚ ኮሚቴ አባላትና የቢሮው ሰራተኞች መልሶች ሰጥተዋል። ይህ የሰብአዊ መብቶች ቀን ዛሬ በአዲስ አበባ ከፍተኛ መንግስት ባለስልጣናት በተገኙበት የተለያዩ ስፍራዎችም ተከብረዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ከቤንሻንጉል ጉሙዝ ክልል ካማሽ ዞን ያሶ ወረዳ ከሚገኘው ቀያቸው ተፈናቅለው ባህር ዳር ከተማ የገቡ 500 ተፈናቃዮች ከክልሉ መንግስት ምንም አይነት ድጋፍ አለማግኘታቸውን ገልጸው ቅሬታ አቅርበዋል። የክልሉ መንግስት ተፈናቃዮቹን ወደ ትውልድ ቦታቸው ለማጓጓዝ የትራንስፖርት አገልግሎት ቢያቀርብም ተፈናቃዮቹ ለመሄድ ፈቃደኛ አለመሆናቸውን ገልጿል። አስቴር ምስጋናው ዝርዝር አላት።
በአካባቢው ተወላጆች ብሔር ተኮር ጥቃት እየደረሰብን በመሆኑ የኖርንበትን ሀብት ንብረት ያፈራንበትን ቀዬ ጥለን ተሰደናል ይላሉ። ቁጥራቸው 500 የሚጠጉ ከቤንሻንጉል ጉሙዝ ካማሼ ዞን ያሶ ወረዳ ተፈናቅለው ባህር ዳር ከተማ የሚገኙ ተፈናቃዮች ከመፈናቀላችን ከሶስት ወር በፊት አቋም ተይዞ ነበር ይላል ወጣት ብርሃኑ ጌታቸው።
አዎ፣ በእኛ የደረሰብን በደል ማለት ነው። መጀመሪያ ያው አማራና ኦሮሞን እናስወጣለን የሚል መፈክር ነበራቸው በቤንሻንጉል ላይ ያሶ ወረዳ እና ያዘጋጁን እነማን ናቸው? ይሄንን ግጭት እንዲፈታ የወረዳው አመራሮች ቀይ የሚባል ነገር እናስወጣለን አሉ። ከዛ በኋላ ሁሉንም መደብደብ መግረፍ ጀመሩ።
መጀመሪያ መፈክር ነበር
አማራው ሚስታችን፣ ትግሬ ወዳጃችን፣ ኦሮሞ ጠላታችን የሚል መፈክር መጀመሪያ ለወጣቱ የተዘጋጀ
አዛዋራን አስር አቦታ እንደህር ከቤታችን ወጣ ብሎ ሆን ጓደኞች ጋር ሶስቱ ነው ሲሄዱ አሁን ተዛ ተሶስታቸው በመሳሪያ ሲመቷቸው አንደኛው ሩጦ ሲያመልጥ አንደኛው በይህ መሳሪያ ገብቶ በይህ ቀስት ገብቶ እንደዛ ሆኖ እነሱ ተረፈ። የኔን ደግሞ እዛው በመሳሪያ መተው ደፍተው ያላ ክላቱ የለም በካራ ኮዱ ይሄ ውስጥ ቀው የለም ሁሉን ተጫውተው እዛው የሆነ ነገር ቻልብሰው ሰጣፍተን ስንፈልግ አድረን እንደገና ወደው ስናገኘው እንደገና ብናየው ውስጥ ቀው የለም ሁሉን ጨረሰስ አለው። ያው ሀዛትን ቀብረናን ዛትና ግንተናን እንጂ ውስጥ ቀውን ይሄ የለም ታለው ጓርገው አገኘንና ቀጣ።
ሀብት ንብረታችን ጥለን ብንወጣም መንገድ ላይ ያለችንን ሳንቲም እየዘረፉ ሲያሻቸው ተኩሰው እየገደሉና እያቆሰሉ ነው የሰደዱንም ይላል።
ይሄ ያለው ህብረተሰብ 10-15 ሄክታር ነው ያመረተ። እኛ ገበሬዎች ነው ይሁን ያለው ነጋዴም አለ ባለሀብትም አለ ብዙ ነው ያለው እዛው ውስጥ እና አሁን እኛ ነጋዴውም እዛው ላይ ሱቅ ያለው ባለ ሱቆችም እዛው ሱቃቸው እየተዘረፈ በቃ ምንም ንብረት የለም። አሁን እዛ የቤት ዕቃ የለ እያንዳንዱ ባለ ሀብት ያለው ንብረት በሙሉ በእነሱ ተዘረፈ እና እኛ ያዘመርነው አዝመራ ራሱ አንድ አርሶ አደር 10-15 ሄክታር ነው። ልክ ከረብሻው የተጀመረ መስከረም 8 አካባቢ ተጀመረ። መስከረም 16 በቤኒሻንጉል ሁለት አመራሮች ተገደሉ ብሎ ግድያ ጀመሩ። ከዛውን እስካሁን ግድያው አልቆመም አሁንም እየገደሉ ነው እና ንብረታችን መሰብሰብ አልቻልንም።
ተፈናቃዮቹ በባህር ዳር ከተማ በሁለት ቦታዎች ይገኛሉ። በወጣቶች መዝናኛ ማዕከል ያገኘዋቸው ቦታው ወጣቶች ስፖርት ስለሚሰሩበት በሌሊት ከእንቅልፋችን ተቀስቅሰን እንወጣለን፣ ቀንም ሜዳ ላይ ተሰጥተን እንውላለን ትላለች ሁለት ልጆችን የያዘች እናት።
እስኪ ስምሽን ግለጽ።
ስንታየው ጋሽ።
ምንድን ነው ያመመሽ? አሞሻል አይደል?
ራሴ።
ስንተኛ ቀንሽ ነው?
ትናንትና ማክሰኞ ለሳምንታችን አፍሉትኛ ሳምንታችን ዘና ነው። እዚህ በረንዳ ላይ ነው ወድቀን ምን ገባ 3 ሰዓት ነው ምን ወጣ በ11 ሰዓት ነው። ልጆቹን ሰው ሁሉም ሰው በበሽታ ነው ተበክሎ ያለ እኛ ግን ስንመጣ መንግስት አለ ሀገራችን ነው መንግስት ይቀበላል ብለን ነበር የመጣ እኛ ግን ተቀባይነት የለም
ሀኪም ቤት ተሬድሽ
የለም ፍርዴት ይመጣል በራስን በመንገር ነው ይቀር ሀብታችን እዛው ነው ይቀር
በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ በአደጋ መከላከልና ምግብ ዋስትና ፕሮግራም አስተባባሪያ ጽፈት ቤት ፊት ለፊት ሜዳ ላይ ከተበተኑት መካከል አምስት ቤተሰቦችን በሞት ያጣውና ሀብት ንብረቱን ጥሎ የመጣው ወጣት የአካባቢው ህብረተሰብ እያዋጣ ከመያመጣው ምግቦች መንግስት ምንም አይነት ድጋፍ አላደረገልንም ይላል።
መጠለያም አልሰጠንም ምግብ ዋስትና ምንም አልሰጠንም ምንም ነገር የለም። ባዶ ሜዳ ላይ ነው ወርቆ ህዝቡ ነው ያረዳን ያለው። ስለዚህ እኛ የደረሰብን ጉዳት ትልቅ ጉዳት ነው የደረሰብን። አንድ ሰው ከመጣ ሰው 5 ሳንቲም ያለው ሰው የለም። በባዶ እጅ ነው የመጣነው። ትልቅ ችግር ደርሶብናል። ወንድሞቻችን እዚህ ውስጥ ቤተሰብ ያልቀበረ አንድ
ከተፈናቃዮቹ መካከል በርካታ ነፍሰ ጡር የሚያጠቡ እናቶች ራሳቸውን ያልቻሉ ህፃናት ይገኙበታል። በጥይት ተመትተው የቆሰሉ እንዲሁም የታመሙም አሉ። ስለምን እነዚህን ትኩረት የሚሹ ሴቶችና ህፃናትን ከሳምንት በላይ በዚህ ሁኔታ እያየ መንግስት ዝም አለ በማለት የክልሉ አደጋ መከላከልና ምግብ ዋስትና ፕሮግራም አስተባባሪያ ጽፈት ቤት ቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር አቶ ጀምበሩ ደሴን ጠየቋቸው።
ወደ አካባቢያችሁ ሂዱና የለት ምግብ ድጋፍ እናቀርባለንኛ ለእያንዳንዱ ሰው በወር 15 ኪሎ ግራም ስንዴ እናቀርባለን። ይሄ በቂ ላይሆን ይችላል። ያው በአገር አቀፍ ደረጃ የወጣ ስሌት ነው። አንዳንድ የሚያነሳቸው ሾዎች አሉ። አሁን አንዳንዶቹ ቤተሰብ የሌላቸው አሉ በርግጥም ሲናገሩ። ከዛ ሄደን በምን እናበስላለን ምን ስመጣለ ያለን የሚሉ የሚያነሳቸው ሾዎች አሉ። እሱን ወደ ወረዳው ወደ ዞኑ ሂዱና ድጋፉንኛ እናቀርብ። እናንተ ወደ ዞናችሁ ወደ ወረዳችሁ ሄዳችሁ ከማህበረሰቡ አሁን መንግስት ብቻ አይደለም ይሄን እርዳታ እየሰጣቸው ያለ መንግስት የራሱን ኃላፊነት የሚወጣ ቋሚ እርዳታ አለ በየወሩ። ከዛ ባለፈ ዩኒቨርሲቲዎች ማህበረሰቡን ባላውቱም ድጋፍ ያረጋል። ስለዚህ ወደ ወረዳቸው ሲሄዱ እነሱን ምላሽ ለመስጠት ቀላል ነው የሚሆነው። ስለዚህ እንደዛ የተቀመጠው አቅጣጫ ይሄ ነው ሂዱ ተብለን ትናንትና ወያየናቸው ማታ አንድም ብለው ተመልሰው ወደ ግቢ ገቡ ወደኛ። ስለዚህ አሁንም የተሰጠን አቅጣጫ የክልሉ መንግስት የሰጠን አቅጣጫ ይሄንን ነው። ለዚህ የሚሆን እኛ ቀለብ የገዛ ነው አለ ወደ 5000 ኩንታል ገዝተናል ከተመደበ በጀት የክልሉ መንግስት። የፌደራል መንግስት ደግሞ ለተፈናቃዮች ስንጠይቅ የለት ምግብ ድጋፍ ይሰጠናል በየዞኖቹ እንልካለን። ስለዚህ ለአሰራርም ለእንት ለክትትልም ለቁጥጥርም የሚመቸው በነበሩበት ሄደው ይሄን ድጋፍ ቢደረግ ነው አቅጣጫው። ስለዚህ አሁን እነሱ ይሄን አንቀበልም ነው ያሉ።
ከባለፈው ሚያዝያ ወር ጀምሮ ከኦሮሚያና ከቤኒሻንጉል ጉሙዝ ክልል ተፈናቅለው ወደ አማራ ክልል የመጡ ከ29000 በላይ ተፈናቃዮች ይገኛሉ። አብዛኛዎቹ ከመጠለያ ጣቢያ እየወጡ ቤተሰቦቻቸው በያሉበት አካባቢ እንዲኖሩ የማድረግ ስራም እየተሰራ ነው ይላሉ ዳይሬክተሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደሚቀጥለው ዘገባችንን እናልፋው። ለካንሰር ህክምና የጨረር ህክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከአመት በላይ ያሳለፉትን ስቃይ የሚናገሩ ሁለት እናቶችን ባሳለፍነው ሳምንት ይዘንላችሁ ቀርበን ነበር። የጥቁር አንበሳ ሆስፒታል ጉዳዩ ከአቅሜ በላይ ነው ይላል። ማስፋፊያ ይሰራል ከተባለ እንኳን 12 አመታት ሆኖታል ብሎናል። ጤና ጥበቃ ሚኒስቴር ደግሞ ፕሮጀክቱ ተጀምሯል ማሽኑ ተገዝቷል የዘገየው ግንባታው ነው ብሎናል። ትላንት ባለፈው ሳምንት የመጀመሪያውን ክፍል ይዘንላችሁ ቀርበን ነበር። ለዛሬ ሁለተኛውን ክፍል ጽዮን ግርማ ይዛለች። የማህፀን ጫፍ ካንሰር ታማሚ በመሆናቸው ከባህር ዳር ለህክምና አዲስ አበባ የመጡትን ወይዘሮ ነጻነት ሲሳይና ለተመሳሳይ ህክምና ከአስር ላይ የመጡትን ወይዘሮ ባትሪ ፉፋን የጨረር ህክምና ለማግኘት በጥቁር አንበሳ ሆስፒታል ከአንድ አመት በላይ ተራ በመጠበቅ የደረሰባቸው መጉላላት ባለፈው ሳምንት ነግረውናል። የካንሰር ስፔሻሊስቱ ዶክተር ወንድማገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው። የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ህክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የህክምና ባለሙያዎችን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ።
የህክምና ባለሙያዎች ይገባ በላይ በጣም ትራውማታይዝ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም እንደተባለው የበሽተኞቹን ራሱ አንድ ትልቁ ነገር በሽተኛ መሆኑ ጎጂ መሆኑን ራሱ ማያውቁ ህብረተሰቦች አሉ። ግንዛቤያችን ከሚገባ በላይ አነስተኛ ነው። እዛ ላይ እንደገና በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥቶ እንኳን የሚቆይበት ቦታ እንኳን የለውም። በሽተኛው ይጠብቅበት ማለት ነው። ህክምናው የጨረር ህክምና አብዛኛው ጊዜ በተመላላሽ ህክምና ነው የሚሰጣቸው። ያንን ሁሉ ለመከታተል የተወሰኑ ድርጅቶች አሉ፣ የግለሰብ ድርጅቶች የሀገር በቀል የሆነው ትኖች አንድ ሁለተኛ፣ ሌላ ደግሞ የካንሰር ማህበር በሽተኞች ቪክቲሞቹ አሶሲሽን አለ። የተወሰኑ ድሀ ነው ሌላ ምን የላቸው የሚጠራሩትን ወስዶ ያሳድረው አብልተው አጡት ሰው ያመጣቸዋል ለጨረር ህክምና ቀርባሉ። ግን ያ በቂ አይደለም። ከሚከተለው ደብሽተኛ ለምርመራ ለህክምና እንገላታል። የኛ ሪስፖንሲቢሊቲ አከብ ነው። ያን ነገር ለማድረግ ግን በጣም ከባድ ነገር ነው። ትልቅ ፈተና ነው። ህክምና ባለሙያዎች ከሚገባው ላይ ትራውማታይዝድ ናቸው። ሜንታሊ ከሚገባው ላይ በጣም
በጭንቀት ውስጥ ነው ተወጥረው የሚሰሩት።
የጨረሩ ብቻ ሳይሆን እንደገና ሲጨማሪ የኬሞቴራፒ የሚባል በደም ስር የምንሰጠው የካንሰር መድኃኒቶች አሉ። እነሱም ኮንቲኒቲ የላቸውም። አንዳንድ ይኖራሉ፣ አንዳንድ አይኖሩም። የለም ብሎ ለማለት በጣም ከባድ ነው። በመንግስት ቤት የሌሉ በፕራይቬቶች ኖሩ እና ግን ገንዘቡ ያው ኬሞቴራፒ ውጭ ማንኛው ወገን እንደሚታወቀው በጣም ኤክስፔንሲቭ ነው። በጣም ከሚገባ በላይ ያንን ቶለሬት ማግኘት መግዛት ስለማይችሉ መድኃኒቱን ሳይወስዱ ሳያቋርጠው ጥለው የሚሄዱ በጣም በርካታዎች ናቸው።
በጥቁር አንበሳ ሆስፒታል የሚገኘው የካንሰር ሕክምና ማዕከል ብቸኛው እንደሆነ ዶክተር ወንድማገኝ ይናገራሉ። የጨረር ሕክምና የሚሰጠው በዚህ ማዕከል ብቻ ነው። ረጅም ጊዜ ተራ በሚጠበቅበት ወቅትም የበሽታው ደረጃ ከፍ የሚልበት መንገድ ሰፊ ነው ብለዋል።
አሁን በሽተኛው አርሊ መጥቶ ምክንያቱም መጠበቅ ስላለበት ከአንዱ ደረጃ ወደ ሁለተኛ ደረጃ ወደ ሶስተኛ ደረጃ የማደግ ነገር አለ። ሲጠብቁም የሚሞቱ በሽተኞች በጣም በርካቶች ናቸው። ግን እኛ ባለው ሪሶርስ በፍቅ መንከዝ ብቻ ነው። በኦንሊ ሴንተር ነው ሁለት መሳሪያዎች ነው ያሉት። ኮባልት የሚባሉ የጨረማ ምንጭ መሳሪያዎች ነው የምንጠቀመው። ከነዛ ውስጥ አብዛኛው ጊዜ አንዱ ብቻ ነው የሚሰራው። ለዛ ነው ከሚገባ በላይ ረዥም ወረፋና እንግልት ነገር የሚደርሰው። ይህንንም ያው መንግስት በተቻለው መጠን ሪፒት ሊ ኦልሞስት 10 ዓመት 12 ዓመት ይሆነዋል የሆነ ኤክስፓንሽን ፕሮግራም አለው። 5 ሴንተሮች በኢትዮጵያ ውስጥ ፋፋል ተብሎ ከተጀመረ ቆይቷል። እስካሁን ድረስ ኮንስትራክሽን ላይ ናቸው እንጂ ሌላ ቦታ የተጀመረ ህክምና ነገር የለም።
ዶክተር ወንድማገኝ የተለያዩ ጥናቶችን ጠቅሰው እንደሚናገሩት በአሁኑ ሰዓት የማህፀን ጫፍና የጡት ካንሰር ታካሚዎች ቁጥር እየጨመረ ነው። ቢያንስ የተጀመሩት ዩኒቨርሲቲዎች ህክምና ማዕከላት ቢጠናቀቁ ችግሩን መቀነስ ይቻላል ይላሉ። በተጨማሪም ያለውን ከፍተኛ የባለሙያ እጥረት ማሳደግ አብሮ ሊታይ የሚገባው ጉዳይ እንደሆነም ይናገራሉ። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን የካንሰር ህክምና ማስፋፊያ ማዕከላቱ ግንባታ ለ12 ዓመታት ዘገየ መባሉን ባይቀበሉም ለ5 ዓመት መሆኑን ግን ያረጋግጣሉ።
ጥቁር አንበሳ ማስፋፊያ ጨምሮ 5 ቦታዎች ላይ አይደር፣ መቀሌ ላይ፣ ጎንደር፣ ጅማ፣ ሐዋሳ እና ሐረር እነዚህ ላይ 5 ተጨማሪ እና የጥቁር አንበሳ ማስፋፊያ ከጀመር ወደ 4 ዓመት ነው። ጤና ጥበቃ ሚኒስቴር አሳይመንት ወስዶ ዩኒቨርሲቲ እነዚህ ደግሞ የጠቀስኳቸው የዩኒቨርሲቲ ሆስፒታሎች ስለሆኑ ከዩኒቨርሲቲ ሆስፒታሎች ጋር ተነጋግረን ግንባታውን የዩኒቨርሲቲ ሆስፒታሎች እንዲሰሩ ማሽኑ በጣም ኤክስፔንሲቭ ማሽን ነው። 2-3 ሚሊዮን ዶላር የሚሸጥ ማሽን ነው። አስመጠም፣ አስገጠም እና ሌሎች የተያያዙ ነገሮችን ደግሞ ጤና ጥበቃ ሚኒስቴር እንዲሰራ ተነጋግረን ግንባታው ነው። 6 ማሽኖች 3 ማሽኖች ሀገር ውስጥ ገብተዋል። 3ቱን መግባት እየቻሉ ህንጻ ስላላለቀ ነው እንዲቆዩ ያደረግናቸው። በአሁኑ ሰዓት እንግዲህ ግንባታ እንደሚመለከት የመቀሌ ላይ ያለው የአይደር ሆስፒታል እየተሰራ ያለው 60% ፊዚካል አፈጣጠም ላይ ነው ያለው። በሶስት ወር ውስጥ ያልቃል ተብሎ ነው እንግዲህ አሁን ከፕሮጀክሽን የተሰጠን ከዩኒቨርሲቲ። የጎንደሩ 95% ተጠናቋል። 1 ወር ነው የተሰጠን። የጅማው 100% ተጠናቆ አንዳንድ የኢንስታሌሽን እና የመሳሰሉ ስራዎች ነው የሚቀሩት፣ እሱ እየተሰራ ነው። የሐዋሳው 95% ተጠናቋል፣ እሱም በአንድ ወር ውስጥ ነው። የጥቁር አንበሳው ልክ እንደዚህ ነው። ማስፋፊያው 100% ተጠናቆ የኢንስታሌሽን ነው እየጠበቀ ያለው። የሀረርም ተመሳሳይ። ስለዚህ በሐረር በጥቁር አንበሳና በጅማ ያለውን ማሽኑን ተከላ እየጀመርን ነው። ከማሽን ተከላ በኋላ የኮሚሽን ስራ የመሳሰሉትን ይዘው ቶሎ ወደ ስራ ይገባል እናስባለን። የሐዋሳውና የጎንደሩ 1 ወር፣ የአይደር ደግሞ 3 ወር ነው ግንባታውን እየጠበቅን ያለው። ስለዚህ ግንባታው በጣም ዘግቷል። የማሽን ጊዜ በእኛ የተፈጸመው በፍጥነት ተጠናቆ ለማገር ስቆይታል። ማሽኑ የሶስቱን ቀደም ብዬ እንዳልኩት ወደኋላ ቀርቶ እንዲገባ እያደረግን ነው።
ዶክተር አሚር እንደሚሉት በሚኒስቴር መስሪያ ቤቱ በኩል ማሽኖቹ ተገዝተው ግንባታዎቹን በመጠባበቅ ላይ ናቸው። የሶስቱ ከ1-3 ወራት ባለ ጊዜም ይጠናቀቃል ብለዋል። የካንሰር ታማሚዎቹ ወይዘሮ ነጻነትና ወይዘሮ ባትሪ በበኩላቸው እነርሱ ያሳለፉትን ስቃይ ሌሎች ታማሚዎች እንዳያሳልፉ ተማጽነዋል። የጡትና የማህፀን ካንሰርን በተመለከተ ከጨረር ህክምናው በመለስ ያለውን የግንዛቤ መፍጠርና ህክምና ጉዳይ ከሌሎች የጳውሎስ ሆስፒታል የህክምና ባለሙያዎች ጋር ውይይት አድርገናል። በሚቀጥለው ፕሮግራም እመለስበታለሁ። ድሬዳዋ በተጠራች ቁጥር ስለ ነዋሪዎቿ ስብጥርና ሰላም የፍቅር ከተማ የሚል ሀረግም እንደ አርማ ሁሉ አብሮ ይነሳላታል። ከጥቂት ወራት ወዲህ አልፎ አልፎ ብልጭ ድርግም ለሚሉ የግጭት ሁኔታዎች ዘላቂነት መፍትሄ ለማስፈን የከተማይቱ ነዋሪ የሚያነሳው አጠቃላይ ችግር ሊቀረፍ እንደሚገባ ነዋሪዎች ይናገራሉ። ከዚህ መካከል የስራ አጥነትና የአቀጣጠር ሁኔታ አድሏዊ ነው ሲሉ ይተቻሉ። ጽዮን ግርማ የተለያዩ ወገኖችን አነጋግራ በተከታዩ ዘገባ ተዳስሰዋለች።
ጽዮን ተፈሪ ትባላለች። ተወልዳ ያደገችው ድሬዳዋ ከተማ ነው። በፖለቲካ ሳይንስ የመጀመሪያ፣ በቢዝነስ አድሚኒስትሬሽን ደግሞ ሁለተኛ ዲግሪዋን የተማረችው ድሬዳዋ ውስጥ ነው። በተማረችው ትምህርት ከተማው ላይ ስራ ማግኘት ስላልቻለች አዲስ አበባ በአንድ ትምህርት ቤት ውስጥ ያስተዳደር ስራ ላይ ተሰማርታ ያገለገለች እንደምትገኝ ተናገራለች። ድሬዳዋ ከተማ ለነዋሪዎቿ በተለይ ደግሞ ለወጣቶች ምቹ አይደለችም ትላለች። ምቾቷን የነሳት ከተማው አሁን የምትተዳደርበት 40/40/20 በሚል የብሔር ድርጅቶችን ቆጥሮ የተደራጀ የፖለቲካ የካቢኔ ቀመር ነው ብላም ታምናለች።
ከየትኛውም ብሔር ማንም ይምጣ ድሬዳዋን በትክክል ማስተዳደር እስከቻለ ድረስ የወጣቱም ሆነ የነዋሪ ምንም አይነት ተቃውሞ የለም። ነገር ግን ይህ 40/40/20 በከተማዋ ነዋሪዎች ላይ እያሳደረ ያለ ተጽዕኖ አለማይባል ነው። ድሬዳዋ ቀደምት የተማሪዎች ከተማ ሆና ነገር ግን እድገቷ አሁን ላይ ከምናያቸው ከሌሎች ከተሞች ከአዳማ፣ ባህር ዳር፣ ከተለያዩ ከሀዋሳ ኢቭን እድገቷ ቁልቁል እያሽቆለቆለ ያለበት ሁኔታ ነው ያለው። 40/40/20 መሆኑ በራሱ ውጤታማ የሆኑ ሰዎችን፣ የተማሩ ሰዎችን፣ ለቦታው ብቁ የሆኑ ሰዎችን አይመርጥም። ሁለተኛ ነዋሪ ፖለቲካዊ ተሳትፎ የለውም። ለምሳሌ የምክር ቤት ምርጫ ላይ ነዋሪ ምንም አይነት እውቀት የለውም። ማን ይመረጥ፣ ማን ይወክለኝ የሚለውን ነገር በአጠቃላይ ነዋሪውን የሚወክል ሰው እዛ ጋር ይመረጥም። ይህ የሆነው ደግሞ በ40/40/20 ምክንያት ነው። ሌላ በጣም ብዙ የስራ አጥነት ችግር አለ ድሬዳዋ ላይ። ወጣቱ ስራ የለውም፣ በዛም ምክንያት ይሰደዳል። ድሬዳዋ በጣም የመጨረሻ ኋላ ቀር ናት። ምክንያቱም ይህ ከሌሎች ቀደምት የሆነች ከተማ ሆና ኢንዱስትሪ ዋይዝ ስናያት በጣም ኋላ ቀር ነች። ውሃ ለምሳሌ የድሬዳዋ ከተማ በጣም በሚያስገርም ሁኔታ የውሃ ችግር አለ። አሁን የውሃ ፕሮጀክቶች ምናምን ይታቀዳሉ፣ ነገር ግን ፕሮጀክቶቹ ሲያልቁ ምናምን የምናይበት መንገድ የለም። ሌላ የሆስፒታል ፕሮጀክቶች ለምሳሌ ዲጆራን ማንሳት እንችላለን። ድሬዳዋ ውስጥ አለ የተባለ ትልቁ ኢንሸራል ሆስፒታል ነው። ነገር ግን እስካሁን የሆስፒታል ግንባታው መንገድ ያው የተጓተተበት መንገድ ነው ያለው። ስለዚህ ይህ 40/40/20 ብሔሩ ሳይሆን ምን ከየት ይምጣል ድሬዳዋ ተቆርቋሪ ነኝ የሚል አስተዳደር ግን ብቁ መሆን አለበት። ያ ሰው እዛ ጋር የሚመጣው ሰው ነው። በብሔር መከፋፈሉ ፍቅራችንን አሳጥቶናል፣ እኩልነታችንን አሳጥቶናል ነው የወጣቱም ሆነ የነዋሪው ጥያቄ በአሁኑ ሰዓት ላይ ያለው። ስለዚህ ድሬዳዋ እንድታደግ፣ ወደ ቀደመ ክብሯ እንድትመለስ እንደ ከተማ ማድረግ አለባት እንደ ሌሎች ከተሞች። ከዛም በተረፈ ደግሞ ከኦሮሞ፣ ከሶማሌው፣ ከአማራው፣ ከትግሬው ሁሉም ሰው ተከባብሮ የሚኖርባት ከተማም ስለነበረች ከዚህ ቀደም ይህ በብሔር ከፋፍልሽ ግዛ የሚባለው 40/40/20 መቅረት አለበት ብለን እናምናለን። ይህ ነው ዋናው የወጣትና የነዋሪ ጥያቄ።
40/40/20 የሚለው አወቃቀር የከተማውን አስተዳደር የሚመሩት የካቢኔ አባላት ከየፖለቲካ ድርጅቶቻቸው የተወከሉበት ነው። የካቢኔ አባላቱ 10 ሲሆኑ 4ቱ ከኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ፣ 4ቱ ከሶማሌ ህዝብ ዴሞክራሲያዊ ፓርቲ ሶህዴፓ፣ አንዱ ከአማራ ዴሞክራሲያዊ ድርጅት አዴፓ እና አንዱ ደግሞ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደህዴን የተመረጡ ናቸው። በዚህ ካቢኔ ውስጥ ያልተካተቱ ቀሪ ድርጅቶች ደግሞ በመንግስት መስሪያ ቤት ውስጥ ስልጣን ተሰጥቷቸው ይወከላሉ። ይህንን የውክልና ቀመር የሚቃወሙት ወጣቶች የብሔር ድርጅቶቹን የወከሉ ሰዎችን በኮታ ስልጣን የሚሰጠው አሰራር እውቀትና ክህሎትን መሰረት ያደረገ ባለመሆኑ ወደ ስራ ሲተረጎም ቅኝቱ በብሔር ላይ የተመረኮዘ ብቻ ይሆናል ይላሉ። በዚህም ምክንያት በከተማዋ ነዋሪ ላይ ፍጥጫ ከመፍጠር ውጪ በመሰረተ ልማት ላይ ያመጣው ለውጥ የለም ሲሉ ይወቅሳሉ። ወጣት ፊል አህመድ ተወልዶ ያደገው ድሬዳዋ ከተማ ነው። በአሁኑ ሰዓት በሐረማያ ዩኒቨርሲቲ የጤና መኮንን ትምህርት ክፍል መምህር ነው። በድሬዳዋ ከተማ ወጣቶች ከተማሩ በኋላ ስራ የሚያገኙበት እድል በጣም ጠባብ እንደሆነ የራሱን ልምድ በምሳሌ ጠቅሶ ያስረዳል።
አንድ ነገር ደግሞ ላልፋለች እዚህ ላይ ማላልፈው ነገር፣ ለምሳሌ እኔም 2005 ተመርቄ ድሬዳዋ ልጅ ነኝ። መጣም ቢሆን ስመጣ በጊዜ ከገራን እስከ ገጠረን ድረስ ስራ የለኝም። ስራ አትነበርኩኝ። ለስራ ጤና ቢሮ ብዙ ጊዜ በተደጋጋሚ ጊዜ ሄጃለሁ። ምንም መፍትሄ ልችኝ አልቻለኝ። ግን ከዛ በኋላ እኔ በግል ኮሌጅ የሚያስተምራቸው ልጆች በነክስቲ እኔ ኤሌፊ ቪዛ ያለ ካልቀራ እኔ ያሰባርኩት ልጅ ስራ ገብቶ አይውስ ዶክተራል ስራ እንዴት ገባ ስለው አይ በዘመር ነው ምናምን የምን መልስ ነው የሚመልሱት? ይሄ በሁሉም መዋቅር ያለ ነው። ግን ይሄንን ከመተቸት ይልቅ መዋቅሩ ቢስተካከል ነው እንጂ ኖርማሊ አሁን ይቃወሙት ሰዎች የሚያነሱት ብቻ ሳይሆን የመንግስትም ችግር ብቻ ሳይሆን ሁለቱም የተደመረው አንድ ላይ
እስቲ ግልጽ አርገው
ግልጽ ለማድረግ አሁን ለምሳሌ 40-40-20 ከተባለ ለምሳሌ 40% ለኦሮሞ ወይ 40% ለሶማሌ ነው የሚባለው ወይ የቀረው 20% ለብሔር ብሔረሰቦች ነው የሚባለው። ይሄ ነገር በኖርማል ሲቪል ሰርቫንት ላይ እየተደረበረ አይደለም። ይሄ እየተባለ ያለው በስልጣን ላይ ነው። በስልጣኑ እኔ ብዙም አላውቅም። ሆኖም ግን እንደምታየው አከታተር ላይ ሰው ሲቀጠር ሁማን ሪሶርስ አካባቢ ሲቪል ሰርቪስ ቢሮ አካባቢ ትልቅ ችግር አለ። ለምሳሌ አንዱ ተመርቆ ሁለት ዓመት ኤክስፒሪንስ ያለው ስራ እየጠየቀ ምንም ያልተበረቀ ከሆነ ወረዳ ዘመዱ ብቻ ላይ ስለሆነ የሚገባበት አጋጣሚ አለ። ይሄ በእርግጥ መናገር የምችል ነገር ነው። ከዚህ ውጭ ግን ብዙ ይሄ 40-40 ነው ችግር ያመጣው ወይ ምናምን ባል ነገር ከሆነ አወቃቀሩና የህዝቡ ስፋፎ ነው ችግር ያመጣው እንጂ የሱ ብቻ ነው ብዬ አላምንም።
እጻይወትም ሆነ ፊላ ለችግሩ መፈጠር ምክንያት ነው ባሉት ጉዳይ ላይ ሙሉ ለሙሉ ባይስማሙም በስራ ማጣትና አቀጣጠሩ ከብቃት ይልቅ በዘመድ አሰራር የተተበተበ ነው በሚለው ላይ ይስማማሉ። በሌላ በኩል ከዚህ ቀደም በድሬዳዋ ከተማ በግጭቶች ዙሪያ ያነጋገርኳቸው የድሬዳዋ ከተማ ከንቲባ አቶ ኢብራሂም ኡስማን ተቃውሞ ስለሚቀርብበት 40-40-20 የፖለቲካ ቀመር ጠይቂያቸው ነበር።
የአንደኛው ግንዛቤ ላይ በጣም ሰፊ ስራ መስራት እንዳለብን ነው ያየነው። ሰው ማወቅ ያለበት አሁን ይሄ ምን ማለት እንደሆነ 40-40-20 ይባላል ምን ማለት እንደሆነ በጣም በስፋት ሰው ያነሳው መካል ሌላው መካል ማወቅ አለበት ብለን እናምናለን። የተወሰኑ የግንዛቤን አንዳንዴ አመጣቱንም ጭምር ግልጽ ባለመሆኑ እንዲሁ ሲባል በተለያየ መንገድ እየተተረጎመ ያላስፈላጊ ትርጉምን ጭምር እየተጋለጠ ነው ያለው። መነሻው ሲወልታቸዋለሽ ይሄ ድሬዳዋ ይገባኛል ጥያቄ የነበረበት ነው ሁለቱ ክልሎች በዋናነት። ስለዚህ ይሄን ለመመለስ በ1996 በቻርተር ቢያንስ አሁን በቻርተር እንድትተዳደር ህዝብ ተወካዮች ምክር ቤት ወጥቶ በዛ መሰረት አሁን የተዳደረች ይገኛል። ከ2000 ዓ.ም ጀምሮ ነው የራሷ ምክር ቤት ኖሯት ሁሉንም የውስጡን የመንግስት አካላት ይዛ በአግባቡ በህዝብ የተመረጡ አካላቶች እንድትተዳደር የተደረገችው። ከዛ በፊት ግን የይገባኛል ጥያቄዎች ስለነበረ ይህን ለመመለስ በተለይ ሁለቱ ቤዚካሊ ክልሎች በየተራው ከንቲባነት የሚሆን የተወሰኑ ቦታ ላይ እንዲመሩ ፓርቲስፔት ሌላውም ኢንክሉዚቭ በሆነ ወይ ወስዶ እንዲመሩ የተደረገው። ስለዚህ ይሄ አመጣጡ ከዚህ ከእንዳልኩሽ ከይገባኛል ጋር ተያይዞ ለጊዜው መፍትሄ የተደረገበት ጉዳይ ነው። ከዚያ ውጭ ግን አሁን 40-40-20 ቅድም ባለው መልኩ ያው ለትርጉም ተጋላጭ ስለሚያደርግ ከጣናት ፓርላማ ጋር ኦር ከተለያዩ ቅድም ባልሽንሹ ጋር የሚያያዝ ነገር ከስራ ድንጋ የሚያያዝ ነገሮች እንዳሉ ነው ሰው የሚያነሳው። ግን በፍጹም ከዛ ጋር የተገናኘ ነገር አይደለም። በቅርበትም ስለምንመራው ከዚህ ጋር የተገናኘ ነገር አይደለም። ቤዚካሊ ይሄ አሁን ያልኩሽ 40-40-20 የሚመለከተው 120 አካባቢ የሚሆኑ የተለያዩ የመንግስት የስራ ኃላፊነት ላይ ብቻ ይሄ ከካቢኔው ጀምሮ ማለት ነው። በሌለት የግጭት መነሻ ሊሆን አይችልም። ተነጋግሮ በዛ አለበት ተብሎ መነጋገር ይቻላል። በደንብ አርጎ ማለት ነው መግባባትም ይቻላል። በተለጠለው ግን አሁን ባለው ኢንቫይሮመንት 40-40-20 ሚስፋ ሚል አለ፣ 50-50-50 ሚል አለ፣ 100%ም ይሄ ነው ሚል አለ። ይሄ ሁሉ አስተሳሰቦች ባሉበት በጋራ መጥተው በአግባቡ መነጋገር በተለጠለ ወይ መግባባት ይቻል ነው የሚመስለኝ።
እንደ ከንቲባ ኢብራሂም ኡስማን አገላለጽ ድሬዳዋ የነበረባትን የይገባኛል ጥያቄ ለጊዜው ለመፍታት የተወሰደ እርምጃ ነው። እርሳቸው ይህንን እንደበቆ እንደሚመለከቱት ነው። ቅሬታ የሚያነሱት ወጣቶች ደግሞ ያንንም ቢሆን እንዲያለው ሳኔ ሲወሰን የከተማዋን ነዋሪ ፍላጎትና ሐሳብ ያላካተተ ነው በሚል ይተቹታል። እንደ ሆስፒታልና በተያያዥነት የሚነሱ ጉዳዮችን በሌላ ዘገባ መለከታለሁ። ለአሜሪካ ድምጽ ዮን ገርማ ዋሽንግተን ዲሲ። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ #ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን ይላልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Kun Radio Sagale Amerikati.